አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ባለፉት ሁለት ዓመታት ውስጥ ለተካሄዱት ተቃውሞዎች መንስኤ የወጣቶች ስራ አጥነት ነበር ሲሉ የማስታወቂያ ሚኒስትር ነገሪ ለንጮ ገለጹ። በደርግ አገዛዝ ወቅት የጦርነት ወንጀል በመፈጸም የተከሰሰው ሰለሞን በሄግ ኒዘርላንድ ለፍርድ ቀረበ። ዩናይትድ ስቴትስ ለአፍሪካው ጸረ አሸባሪነት ኃይል 60 ሚሊዮን ዶላር ለመስጠት ቃል ገባች የሚሉት ርዕሶች ነው ለዛሬ ቅንብራችን የምንመለከተው። የአፍሪካ ንግድ ረገጥ በዘገበው መሰረት የኢትዮጵያ ማስታወቂያ ሚኒስትር ነገሪ ለንጮ ከቢቢሲ ማለት ከብሪታንያ ዜና ስርጭት ኮርፖሬሽን ጋር ባደረጉት ቃለ መጠይቅ አምናና አቻምና በአንዳንድ የኢትዮጵያ ክፍሎች የተካሄዱት ተቃውሞዎች መንስኤ በሀገሪቱ ያሉት ዩኒቨርሲቲዎች በየአመቱ የሚያስመርቋቸው ተማሪዎች ስራ አጥ መሆን ነው ብለዋል። ሚኒስትሩ አያይዘውም በዛን ጊዜ የተካሄዱት ተቃውሞዎች አሁን ካለው ውጥረት ጋር የተያያዙ አይደሉም ብለዋል። ካለፉት ሁለት አስርተ ዓመታት ወዲህ ሀገሪቱ ወጣቶች የትምህርት ዕድል እንዲያገኙ ባደረገችው ጥረት ምክንያት አብዛኞቹ ወጣቶች ተምረዋል። በአሁኑ ወቅት በሀገሪቱ 40 የሚሆኑ ዩኒቨርሲቲዎች ስላሉ በብዙ ሺህ የሚቆጠሩ ተማሪዎች በየአመቱ ይመረቃሉ። መንግስት ታዲያ የተመረቁት ወጣቶች የስራ ዕድል እንዲያገኙ ልዩ ባጀት መድቧል ሲሉ የማስታወቂያ ሚኒስትር መናገራቸውን አፍሪካ ኒውስ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ከአንድ እና ከሁለት ዓመታት በፊት በተቃውሞ የተሳተፉ በብዙ ሺህ የሚቆጠሩ ወጣቶች በአሁኑ ወቅት በምርት በአምራችነትና በእርሻ ስራ ተሰማርተዋል። ይሁንና ገና የሚመረቁ በብዙ ሺህ የሚቆጠሩ ወጣቶች ስላሉ ለእነሱም የስራ ዕድል መፍጠር ያስፈልጋል በማለት አስገንዝበዋል። ተቃውሞው በዘር አድሎና በዘር ማግለል ላይ የተመሰረተ ነው የሚለውን ግን የኢትዮጵያው የማስታወቂያ ሚኒስትር ፈጽሞ እንደማይቀበሉ አፍሪካ ኒውስ ድረገጽ ላይ የወጣው ዘገባ ሲያወሳ ሁሉም የኢትዮጵያ ክልሎች ራሳቸውን የማስተዳደር መብት ካላቸውና ፌዴራል መንግስቱ ደግሞ ከክልሎቹ የተውጣጡ ሰዎች ያሉበት በመሆኑ ለዘር አድሎ የሚያመች መሰረት የለም ማለታቸውን ዘገባው ጠቁሟል። በሄግ ኒዘርላንድስ በጭካኔ ተግባሩ በሚታወቀው የደርግ አገዛዝ ወቅት ወታደር የነበረ ሰው ባለፈው ሰኞ ፍርድ ቤት ቀርቦ በዛን ወቅት ለተፈጸሙ ወንጀሎች ተጠያቂ አይደለሁም ማለቱን ዋሽንግተን ፖስት ጋዜጣ ላይ የወጣ ዘገባ ገልጿል። ሸቶ አለሙ የተባለ የ63 ዓመት ዕድሜ ተጠርጣሪ በሄግ ችሎት ለተሰየሙት ዳኞች ክሱ የተመሰረተበት ሰው እኔ አይደለሁም ተሳስታችኋል ሲል ማስተባበሉን ዘገባው ጠቅሷል። የሰለባዎቹ ጠበቃ ጎራን ስሉተር የዳች መንግስት ያለፉት ወንጀሎች የተፈጸሙት በሌሎች ሀገሮችም እንኳን ቢሆን ለፍርድ ለማቅረብ ስላለው ቁርጠኛነት እጅግ ወሳኝ መልእክት ያስተላልፋል ብለዋል። ይህም ማለት በወንጀል የሚጠረጠሩ ሰዎች ምንጊዜም ቢሆን ከፍርድ እንደማያመልጡ ያሳያል ሲሉም አስገንዝበዋል። የረጅም ጊዜ የኒዘርላንድስ ነዋሪና ዜጋ የሆነው እሸቱ አለሙ በአምባገነኑ የመንግስቱ ኃይለማርያም አገዛዝ ወቅት በሰቆቃ ሰዎችን መግደል ያካተቱ የጦርነት ወንጀሎችን በመፈጸም ነው የተከሰሰው። ጥፋተኛ ሆኖ ከተገኘ የእድሜ ልክ እስራት ይጠብቀዋል። አንዳንድ ጠበብት እንደሚሉት 150 ሺህ የሚሆኑ የዩኒቨርሲቲ ተማሪዎች፣ ምሁራንና ፖለቲከኞች በመንግስቱ ኃይለማርያም አገዛዝ ወቅት ተፈጅተዋል። በተጨባጭ ስንት በተቃዋሚነት የሚጠረጠሩ እንዳለቁ ባይታወቅም እንደ አውሮፓ አቆጣጠር ከ1977 እስከ 1978 ዓመተ ምህረት በነበረው ጊዜ ውስጥ ቀይ ሽብር በሚል ስያሜ በመንግስት የተፈጸመው የግፍ ግድያ በአፍሪካ ባልታየ መልኩ ዘግናኝ እንደነበር ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። ተከሳሹ ከዳኛ መሪት ሬንከንስ ለቀረበለት ጥያቄ መልስ ሲሰጥ ኢትዮጵያ ውስጥ ወታደር እንደነበረ፣ ወደኋላ ለመንግስቱ አገዛዝ ፕሮፓጋንዳ በማስተላለፍ ተግባር እንደተሰማራ፣ በዚህ ስራው ለመሰልጠንና ስለ ማርክሲዝም ርዕዮተ ዓለም ለመማር ወደ ሞስኮ ተልኮ ተምሮ እንደተመለሰ መግለጹን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። ተከሳሹ እሸቱ አለሙ ፈጸማቸው ከተባሉት ወንጀሎች መካከል እንደ አውሮፓ አቆጣጠር በ1978 ዓመተ ምህረት በ75 እስረኞች ላይ የፈጸመው የግድያ ትዕዛዝ እንደሆነ፣ እስረኞቹ በቤተክርስቲያን ተገድለው አስከሬናቸው በግፍ መቃብር ላይ መወርወሩን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቁሟል። ተከሳሹ ግን ተጠያቂ አይደለሁም ማለቱን ዘገባው አክሏል። በአሁኑ ወቅት ዋሽንግተን ዲሲ የሚኖሩት ሰበነ አደመ እንደ አውሮፓ አቆጣጠር በ1978 ዓመተ ምህረት የ32 ዓመት ዕድሜው የሁለተኛ ደረጃ ትምህርት ቤት አስተዳዳሪ የነበረ ወንድማቸው በላቸው አደመ እሸቱ አለሙ እንዲገደሉ ትዕዛዝ ካስተላለፈባቸው መሃል እንደነበር ገልጸው ፍትህ ለማግኘት እየጠበቁ ነው ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። ያኔ ከሞት የተረፉ ወርቁ ዳመና ይፍሩ የተባሉ ደግሞ እሸቱ ዓለሙ እንደ አውሮፓ አቆጣጠር በ1978 ዓ.ም ተምረት በእስር ቤት ቅጥር ግቢ በነበረ ቤተክርስቲያን ብዙ እስረኞች እንዲገደሉ አዟል። ስም ዝርዝራቸውን አንድ በአንድ ቆጥሮ ካጣራ በኋላ ልዩ ኃይሎች እስረኞቹን ዘርረው እያነቁ ገድለዋቸዋል ሲሉ በፍርድ ቤቱ ቀርበው ቃላቸውን እንደሰጡ አሶሺየትድ ፕሬስ የዜና አገልግሎት ጠቁሟል። ኒውዮርክ ታይምስ ጋዜጣ ደግሞ ዩናይትድ ስቴትስ ባለፈው ሰኞ ከአምስት የአፍሪካ ሀገሮች ለተውጣጣው በተባበሩት መንግስታት ድርጅት ለሚደገፍ ጸረ አሸባሪዎች ኃይል $60 ሚሊዮን ለመስጠት ቃል መግባቱን ዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በተባበሩት መንግስታት ድርጅት ደግሞ የአሜሪካ አምባሳደር ኒኪ ሄሊ ይፋ ያደረጉት የመንግስታቱ ድርጅት የጸጥታ ምክር ቤት ኃይሉ ስለሚንቀሳቀስበት ሕግና ስርዓት በማይከበርበት ሰፊ ሳህል ክልል ጉዳይ በተነጋገረበት ወቅት ነው። አሸባሪነትን የማሸነፍ ጉዳይ የሚወሰነው አሸባሪ ድርጅቶች በማንኛውም አህጉር መጠጊያ እንደማያገኙ በማድረግ ላይ ነው ሲሉ ቲለርሰን በሰጡት መግለጫ ገልጸዋል። ጉዳዩ ገና በሀገሪቱ ምክር ቤት መጽደቅ ይኖርበታል። 5000 የወታደሮችና የፖሊስ ኃይል አባላት ያሉት ወታደራዊ ኃይል ከቡርኪና ፋሶ፣ ከቻድ፣ ከማሊ፣ ከሞሪታንያና ከኒጀር የተውጣጡ አባላት ይኖሩታል። አምስቱ ሀገሮች ተባብረው ይህን ወታደራዊ ኃይል ባለፈው የካቲት ወር የመሰረቱት በሳህል ክልል ከጽንፈኛ ቡድኖች ህገወጥ በሆነ መንገድ ሱስ አስያዥ መድኃኒትና ሰው አሸጋጋሪዎች የሚደቀንባቸውን እየጨመረ በመሄድ ላይ ያለውን አደጋን ለመታገል እንደሆነ ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። አድማጮች፣ ዛሬው አፍሪካ በጋዜጣ ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።